ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 28 2011 ዓመተ ምህረት ስርጭታችን ጀመረ። ዘመናዊነት ማለት ምን ማለት ነው? አፍሪካውያን ዘመናዊነትን እንዴት ነው የሚተረጉሙት? ዘመናዊነት ወደ ኢትዮጵያ የገባውስ መቼ ነው?
እነዳኛቸው ወርቁ፣ መስዋዕት ገብረ እግዚአብሔር፣ ተስፋዬ ገሰሰ፣ አባተ መኩሪያ እነዚህ ሁሉ በአንድ ላይ ነበሩ አይደለም? እና ከጸጋዬ ገብረ መድኅን እነኚህ ሁሉ ደግሞ ሞናርኪን ብዙ ያልተቀበሉ ነበሩ። አዎ፣ ያልተቀበሉ ነበሩ። ስለዚህ የተለየ ስራ ነበር የሚሰሩት።
ዘመናዊ ኪነ ጥበብ በኢትዮጵያ በሚል ርዕስ በኦሃዮ ዩኒቨርሲቲ ፕሬስ ታትሞ የወጣው መጽሐፍ ደራሲ ዶክተር ኤልሳቤት ወልደ ጊዮርጊስ ጋር የተደረገ ቃለ መጠይቅ ይዘናል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ተሳየ ነኝ። በቅርቡ በአማራ ክልል ኦሮሞ ብሔረሰብ ዞን በደረሰ ግጭት ሕይወታቸውን ያጡ ዜጎች መኖራቸውን በማውገዝ በደሴ ከተማ ከትናንት ጀምሮ የተቃውሞ ሰልፍ ሲካሄድ ቆይቷል። የከተማዋ ትራንስፖርቴሽን እና የንግድ እንቅስቃሴ ተስተጓጉሏል። አገልግሎት ሰጪ ተቋማትም ተዘግተዋል። የደሴው ዘጋቢያችን መስፍን አራጌ ዝርዝር ዘገባ ልኮልናል።
በኦሮሞ ብሔረሰብ አስተዳደር ዞን ሰሞኑን በደረሰው ግጭት የሰው ሕይወት መጥፋቱን ተከትሎ ደሴ ከተማ በውጥረት ውላለች። በግጭቱ ሕይወታቸውን ካጡት የጸጥታ አካላት ያንዱ የቀብር ስነ ስርዓት በደሴ መድኃኔዓለም ቤተክርስቲያን ከተካሄደ በኋላ ቁጥራቸው በርካታ የሆነ የከተማዋ ነዋሪዎች ድርጊቱን በማውገዝ ተቃውሟቸውን አሰምተዋል።
እኛም የአባቶቻችን ልጆች ነን።
በገዛ ሀገራችን ሞት መጣ። ልንታረድ አይገባንም፣ ልንሞት አይገባንም።
እንዲህ አይነቱ ድርጊት የተፈጸመው በብሔር በተደራጁ ጽንፈኛ ቡድኖች ነው ይላሉ አስተያየት ሰጪዎች። ይህ ግጭት ከመድረሱ በፊት በደሴ ከተማ አለመረጋጋትን ለመፍጠር የተለያዩ ሙከራዎች ሲደረጉ መቆየታቸውንም ይናገራሉ።
ኦነግ እና ኦነግ መሰሎች ደሴ ከተማ ነበረ ረብሻ ለማንሳት የፈለጉት። በሃይማኖት ዙሪያ መጀመሪያ በክርስትናና በእስልምና ባልሆነ ነገር አድርገው አጋጭተው እነሱ የራሳቸውን ሴራ ለመስራት ሲሉ በተቻለ አቅም ያው ህዝብ ህብረተሰቡ በመንቃቱ እዚያ ያለውን ነገሮችን ተቆጣጥሮታል። ግን እሳት ሊነድ ነው። ደሴና በከሚሴ አካባቢ ከተለያየ ከኦሮሚያ ክልል ከለቀምት ከሌላ ቦታ መጥተው እዛ ተሰግስገው ስለዚህ ችግር ሊፈጥሩ ነውና ሊነቃ ይገባል ተብሎ ላሉት በሙሉ ተነግሯቸዋል።
በሰራዊቱ ላይ እንዲህ አይነት ጉዳት ደርሶ የክልሉ መንግስት ዝምታን በመምረጡ ቅሬታ አድሮብናል ይላሉ።
የወንድሞቻችን ደም ፈሶ መቅረት ስለሌለበት ይሄ ወጣት አሁንም ሆ ብሎ ከመሄዱ በፊት በአፋጣኝ በሚዲያ መልስ ሊሰጠን ይገባል።
አማራ እየሞተ ሰላምን እየሰጣቸው ነው። ከዚህ በኋላ ሙቷል ሙቷል ዳግም መሞት አይገባም። ያልተቀበለ ሰው ደግሞ መድኃኒቱ ያው መልስ መስጠት ነው።
ዛሬ በክልሉ ምክትል ርዕሰ መስተዳደር አቶ ምግባሩ ከበደ የሚመራ ቡድን የከተማዋን ነዋሪ ለማነጋገር ሞክሯል። በተለይ ወጣቶች አለመረጋጋቱ ወደ ከፋ ደረጃ እንዳይሸጋገር በማድረግ የተወጡትን ኃላፊነት አድንቀዋል። ሕይወታቸውን ላጡት የሰራዊቱ አባላትም የተሰማቸውን ጥልቅ አዘን ገልጸዋል።
የዚህን አካባቢ ጸጥታ ሕይወት ገብረው ዋጋ ከፍለው ህዝቡ ሰላማዊ ሆኖ እንዲውል እንዲያድር የጀመርነው ትግል ሳይደናቀፍ ዋጋ እየተከፈለበትም ወደፊት እንዲራመድ ያደረጉ የጸጥታ ኃይሎችና ወንድሞቻችንን ዛሬ ብናጣቸውም ስማቸው በአማራ ክልል ውስጥ ለዘላለም ይኖራል። የክልሉ መንግስት ለቤተሰቦቻቸው እንዲሁም ለትግል አጋሮቻቸው ለመላ ህዝቡ መጽናናቱን ይመኛል።
በድርጊቱ ተሳታፊ ናቸው የሚባሉ አካላትም በህግ ተጠያቂ እንደሚሆኑ ጠቅሰዋል።
ኦሮሞ ብሔረሰብ ዞን ውስጥ መሽጎ ወንድሞቻችንን ያስጨፈጨፈም የጨፈጨፈም ቡድን በህግ መጠየቅ ይኖርበታል። የክልሉ መንግስት እንደማደባባያ
የኦሮሞ ነጻ አውጪ ግንባር ኦነግ ስራ አስፈጻሚና ቃል አቀባይ አቶ ቶሌራ አደባን በስልክ አናግሬያቸው ነበር።
የኦሮሞ ነጻነት ግንባር በዛ አካባቢ ምንም ሰራዊት አልነበረውም፣ አሁንም የለውም። ይሄ የኦነግ ሰራዊት ነው የሚባለው ነገር ህዝቦችን በህዝቡ ላይ ለማነሳሳት የተጠቀሙበት ዘዴ ነው እንጂ ምንም አይነት ማስረጃም የለውም፣ ተጨባጭም አይደለም። በዛም ላይም ደግሞ የክልሉ አስተዳዳሪ በህዝብና በዛ አካባቢ በተገኘው ኃይል መካከል የተነሳ ግጭት መሆኑን አረጋግጧል።
አካባቢው ለረጅም ጊዜ የዘለቀ አብሮነት ኢትዮጵያዊነት እሴት ጎልቶ የሚንጸባረቅበት ቦታ ነበር። ከቅርብ ጊዜያት ወዲህ አለመረጋጋቶች እየተስተዋሉ ነው። የዚህ አለመረጋጋት ምንጭ ምንድነው ብለው ያስባሉ እርስዎ?
እንግዲህ በሚታወቀው በዛ አካባቢ በተለይ በኦሮሞዎች በሰፈሩበት አካባቢ ከአማራ ጋር ይሄ ነው የሚባል ግጭት ሲከሰት አልነበረም። ቢኖርም ከአፋር ጋር ነበር። ይሄ ደግሞ ካለው ከግጦሽ እና ከውሃ ፍለጋ ጋር በተገናኘ የሚነሱ ግጭቶች ነበሩ። እነዚህ የመሳሰሉ ግጭቶች ደግሞ በሀገር ሽማግሌዎች ቁጭ ብለው ተወያይተው በሰላማዊ መንገድ የሚፈቱበት ሁኔታ ነበር ሲስተዋል የቆየው። ነገር ግን ይህ ሁኔታ አሁን መልኩን ቀይሮ የፖለቲካ መልክ የያዘ መጣ። በኦነግ አመለካከት የህዝቦች መብት እንዲከበር፣ እኩልነት፣ ፍትህ፣ ነጻነት እንዳይኖር የማይሹ ወገኖች እና በዚህ ለውጥ ደግሞ ተጠቃሚ ያልሆኑ ወይንም ደግሞ ይህ ለውጥ ይጎዳናል ብሎ የሚያስቡ ሰዎች የሚያቀጣጥሉት ግጭት ነው እንጂ በህዝቡ መካከል ይህ ነው የሚባል ችግር ኖሮ አይደለም።
ዘመናት አንድ ሆኖ የኖረ ህዝብ እርስ በርሱ ወደ ደም አፋሳሽ ችግር እንዳይሸጋገር የእርስዎ ድርጅት ይህንን ችግር በመፍታት ደረጃ ምን ሚና ይኖረዋል?
ምን ጊዜም ቢሆን የኦሮሞ ነጻነት ግንባር ህዝብን በህዝብ ላይ ቀስቅሶ አያውቅም። ሲዋጋ የነበረው ስርዓትን ነው። የስርዓት ለውጥ እንዲኖር ነው ሲታገል የነበረው። አሁንም ቢሆን ወደፊት ህዝቦችን አፋቅሮ አዋዶ በወንድማማችነት በኩልነት ሊያኖራቸው የሚችለው የዲሞክራሲ ስርዓት ግንባታ በቀጣይነት ሲራመን ነው። አሁንም ቢሆን ከህዝቦች ጋር በሰላማዊ መንገድ በኩልነት እንዲኖር ነው የምናስተምረው። የህዝብን ጥላቻ መኖር እንደሌለበት ነው በየሄድንበት ሁሉ እያስተማርን ያለ ነው።
ከተማዋ የወትሮ መረጋጋት ርቋት ውሏል። ወደ ሰሜን እና ደቡብ የሚያስወጡ መንገዶች ተዘግተው ተሽከርካሪዎች ይህ ዘገባ እስከ ተጠናከረበት እስከ ምሽቱ 12 ሰዓት ድረስ መንቀሳቀስ አይችሉም። ወደ ከተማዋ መግባት ሆነ ከከተማዋ መውጣት የቻሉት አምቡላንሶች ብቻ ናቸው። አገልግሎት ሰጪ ተቋማትም ተዘግተው ነዋል። በተመሳሳይ ሁኔታ ዛሬ በኮምቦልቻ ከተማ በርካታ አገልግሎት ሰጪ ተቋማት የተዘጉ ሲሆን የትራንስፖርት አገልግሎት ባለመኖሩ ከደሴ ኮምቦልቻ 20 ኪሎ ሜትር በእግራቸው ለመጓዝ የተገደዱ መኖራቸውን አጫውተውኛል። ለዘመናት ተከባብሮ የመኖር እሴት በጎለበተበት፣ ሰዎች በእምነታቸው በማይመዘኑበት፣ በዘራቸው በማይፈረጁበት ወሎ አካባቢ አለመረጋጋትን ለመፍጠር የሚደረጉ ሴራዎች እንዲከሽፉ መንግስት፣ የሃይማኖት አባቶችና ተጽዕኖ ፈጣሪ ግለሰቦች በትጋት መስራት ይገባቸዋል ነው የተባለው። ህገወጦችንም በህግ መጠየቅ ሊለመድ ይገባል ሲሉ ተደምጠዋል። በተቃውሞ ትዕይንቱ ምንም አይነት ጉዳት አለመድረሱን ለማረጋገጥ ችያለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ዛሬ ካርቱም ላይ ከወጡት በብዙ ሺህ የሚቆጠሩ የተቃውሞ ሰልፈኞች መካከል ብዙዎቹ ወደ ዋናው ወታደራዊ ጽህፈት ቤት ተጠግተዋል። ከአራት ወራት ከሚጠጋ ጊዜ በፊት ህዝባዊ ተቃውሞ ከተነሳበት ጊዜ አንስቶ የተቃውሞ ሰልፈኞች ወደ ወታደራዊ ጽህፈት ቤት ሲጠጉ ለመጀመሪያ ጊዜ ነው። ዋናው ወታደራዊ ጽህፈት ቤት የሚገኘው በፕሬዚደንት ዑመር አልባሽር መኖሪያ ቤት አጠገብ ነው። መዳኒ በተባለችው የሱዳን ማዕከላዊ ምስራቅ ከተማ የተቃውሞ ሰልፈኞች ወደ ወታደራዊ ህንፃ መጠጋታቸውን ኤኤፍፒ የፈረንሳይ ዜና አገልግሎት ዘግቧል። ሱዳን ውስጥ ህዝባዊ ተቃውሞ የጀመረው ባለፈው ታህሳስ ወር ሲሆን የተቃውሞ ሰልፈኞቹ የፕሬዝደንት አልባሽርን መንግስት የሚከሱት የምግብና የነዳጅ ዘይት ዋጋ መናርን እንዲሁም የውጭ ምንዛሪ እጥረትን አስከተለ በሚሉት የኢኮኖሚ አስተዳደር ጉድለት ነው። በሊቢያ መዲና ትሪፖሊ አካባቢ ትላንት ውጊያ ተነስቷል። ውጊያው የተነሳው የተባበሩት መንግስታት ድርጅት ዋና ጸሐፊ ለሶስት ቀናት ለሚጠጋ ጊዜ ሊቢያ ቆይተው ከተመለሱ በኋላ ነው። በሊቢያው ቆይታቸው ግጭት እንዲቆም ጥሪ አድርገው ነበር። ከሊቢያ የመወጣው በከባድ የስጋት ስሜት ነው ሲሉ ዋናው ጸሐፊ አንቶኒዮ ጉተሬሽ ስጋታቸውን ገልጸው ነበር። ነገር ግን አሁንም ቢሆን በትሪፖሊና አካባቢዋ ደም የሚያፋስስ ግጭት እንዲወገድ ተስፋ አደርጋለሁ ብለው ነበር። ኩዜስታን በተባለው በደቡባዊ ምዕራብ ኢራን የሚገኝ ክፍለ ሀገር በደረሰው የጎርፍ መጥለቅለቅ ምክንያት ሰዎች ከስድስት ተጨማሪ ከተሞች እንዲወጡ ባለሥልጣኖች አዘዋል። የክፍለ ሀገሩ አስተዳዳሪ ሆላመሬዛ ሻሪያቲ ትልቅና ወጣት ወንዶች በከተማዎቹ ቆይተው ጎርፍን ለማስወጣት ጎርፍ መከላከያ ግንቦችን በመስራት ተግባር እንዲረዱ ጠይቀዋል። የጎርፍ መጥለቅለቁ 400 ሺህ የሚሆኑ ሰዎችን አደጋ ላይ መጣሉን የአገር አስተዳደር ሚኒስትር አብዱረዛ ራህማኒ ፋዚል በቴሌቪዥን ተናግረዋል። አድማጮች የምሽት ዜናችን እዚህ ላይ አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 28 2011 ዓ.ም ምሽት ፕሮግራም ነው። ከዚህም ከዚያም እንደ ቅርብ ጊዜው የበረራ ቁጥር ኢቲ 302 አደጋ ባለብብ እዳ የሚወዷቸውን ላጡ ቤተሰቦችና ለልጆች ብቻም ሳይሆን ለሥራ ባልደረቦቻቸውም ምን ዓይነት የሥና ልቦና ምክር አገልግሎት ሊያገኙ ይገባል? ጠቀሜታውስ ምን ያህል ነው?
ለምሳሌ እናት ከሆነች ከልጆቹ ከምችናት ይህን ትወድ ነበር፣ ይህን እንዲልትንላት ትፈልግ ነበር፣ የጠንካራ ልጅ ምትንላት እንድትጠኪያት የመሳሰሉት ነገር ልጆችን የበለጠ ወደፊት ጠንክረው ለእናታቸው ለአባታቸው ምክት ወይም ማስታወሻ እንዲሆኑ ማጠናከሩ ላይ አስተማሪዎችም የቅርብ ሰዎችም እዛ ላይ መስራት ይኖርባቸዋል።
የአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የሥነ አእምሮ ትምህርት መምህሩ ፕሮፌሰር መስፍን አርአያ ናቸው የሰማችኋቸው። ይዘናቸዋል በዚህ ምሽት። አሁን ወደ መጀመሪያው ዝግጅት እናልፋለን። ዘመናዊነት በኢትዮጵያ ዘመናዊነት ምን ማለት ነው? አፍሪካውያን ዘመናዊነትን እንዴት ነው የሚተረጉሙት? ዘመናዊነት ወደ ኢትዮጵያ የገባው መቼ ነው? ሞደርን አርት ኢን ኢትዮጵያ ወይንም ዘመናዊ ኪነጥበብ በኢትዮጵያ በሚል ርዕስ በኦሃዮ ዩኒቨርሲቲ ፕሬስ አንድ መጽሐፍ ታትሟል። ደራሲዋ ዶክተር ኤልሳቤት ወልደ ጊዮርጊስ ናቸው። መለስካቸው አመሃ በዘመናዊነት ጥያቄዎችና በአዲሱ መጽሐፋቸው አንዳንድ ይዘቶች ላይ አነጋግሯቸው ነበር።
ታውቂ አገር ያውም ደግሞ ያኔ ፓሪዣን አቫንጋርድ በሚባልበት በነ ፒካሶ ጊዜ ተማረ ሲመጣ ግን የሚሰራው የነበረው ላንድስኬፕ እና የዩሮፒያን ማስተርስ የሚሏቸው እነሱ ነው የሚሰራው የነበረው። እና አገኘሁን ፋሲኔት የሚያደርገው ይህ ስላሴንም ሰርቷል አገኘሁ እና የንጉሠ ነገሥቱ እንደዚህ ኮሚሽን ያደርጓቸዋል። በዛው ልክ ግን የራሳቸውን ስራ ደግሞ ይሰሩ ነበር። እነኛ አሁን ያገኘሁ እንግዳ ሰልፍ ፖርትሬት እዛ ውስጥ ያስቀመጡ የሚገርም ነው እራሱ። ስለዚህ በዛ መልኩ ነው ሁለቱን የመረጥኳቸው። አርባና ሀምሳዎቹ ላይ የነበሩ አርቲስቶች ለንጉሠ ነገሥቱም እሺ ያሉ፣ ለራሳቸውም ስራ እሺ ያሉ እና ኢትዮጵያ እንግዲህ ያኔ ለውጥ ሊጀምር በሚመጣ በስልሳ ነው እንግዲህ ያለው ኩዴታ። ከስልሳው በፊት የነበሩ አርቲስቶች ይህ አምቢቨለንት እንለዋለን፣ አምቢቨለንት ሪሌሽንሽፕ ያለየ ሪሌሽንሽፕ ከሞናርኪ ጋር ከንጉሠ ነገሥቱ ጋር የሚጀምረው ይመስለኛል። ባገኘሁ እንግዳ ስራዎች፣ በብላቴን ጌታ ማላፍ ስራዎች ለዛን የመረጥኳቸው። ከዛ በኋላ ለምን ከዛ በኋላ ያሉ አርቲስቶች እርግጥ አፈወርቅ ተክሌ ይመጣል በኋላ፣ ግን አፈወርቅ ተክሌ የተለየ አርቲስት ነበር ከሌሎቹ። አንደኛ ከንጉሠ ነገሥቱ ጋር የቀረበ አርቲስት ነበር። ሌሎቹ በዛ ጊዜ የነበሩት ለምሳሌ አፈወርቅ ትንሽ አነስ ያሉ ማለት ገብረክርስቶስ ደስታ፣ እስክንድር ቦጎሲያን፣ ቴዎድሮስ ጽጌ ማርቆስ ብዙ ነበሩ፣ እንዳለ ኃይለ ሥላሴ ብዙ ነበሩ በዛ ጊዜ። እነሱ ደግሞ ከንጉሠ ነገሥቱ ጋር ሌላ ከንጉሠ ነገሥት አይዲዮሎጂ ጋር የተለየ አመለካከት የነበራቸው ናቸው። እነሱ ንጉሠ ነገሥት ያኔ እንግዲህ ከስልሳዎቹ ኢንቴሌክቹዋልስ ጋር አብረው ጓደኛ የነበሩ ናቸው። እነኚህ ሰዎች እነኚህ የጠራኋቸው አርቲስቶች እነ ዳኛቸው ወርቁ፣ መስዋዕት ገብረ እግዚአብሔር፣ ተስፋዬ ገሰሰ፣ አባተ መኩሪያ እነኚህ ሁሉ አንድ ላይ ነበሩ አይደለም እና ከጸጋዬ ገብረ መድኅን እነኚህ ሁሉ ደግሞ ሞናርኪን ጊዜ ያልተቀበሉ ነበሩ። ስለዚህ የተለየ ስራ ነበር የሚሰሩት። በተለይ ገብረ ክርስቶስ የተለየ ስራ ነበር የሚሰራው እና ስነ ጽሁፍ ጸሐፊዎች ምን ዮሐንስ አድማሱ በዚያ ጊዜ ነው የወጡት እንግዲህ እና የተለዩ ነበሩ። እነኝ አፈወርቅ ከንጉሠ ነገሥቱም ጋር እንትን ነበረው ክሎስነስም ነበር። ሁለተኛ ምሽራቸው ምሽራ በዛ ጊዜ ምሽራቸው ስራ ይሄ ሃይፐር ሪሊስቲክ የሚሉት በጣም በቃ
ስልክ
ማስዋብና ረጃጅም ነገሮች በቃ ኤሎንጌትድ ይሆኑ ነገሮች ነበር የሚሰራውና ከነኚህ ስራዎች ጋር በጣም የተለየ ነበር። ለዚህ ብዙ ያልነካሁት እኔ እንትን ብዬ ሳይሆን ሳልወደው ቀርቼ ሳይሆን ብቻ እነኚህ ናቸው ሞር ታሪክን የሚተርኩልኝ በማለት ነው እኔ የምፈልገውን ታሪክ።
እስቲ ከሴቶች ተዋናይ መካከል ጎልቶ የሚታየውን እነማን ናቸው?
ሴቶች ተዋናይ ጎልቶ አያውቁም እዚህ ሀገር ውስጥ። ነገር ግን እኔም ሴት ስለሆንኩ ማለት አንደኛ የጻፍኩት ማሳወቅ የምፈልገው ይህን መጽሐፍ የጻፍኩት ከሴትነት የመነጨ ንዴት ልበለው ንዴት አለ በቃ ንዴት። ለምሳሌ ይህ ኢንስቲትዩት ኦፍ ኢትዮጵያን ስታዲስ ዳይሬክተር በነበርኩበት የነበረኝ መጥፎ ጊዜ ነበር። ብዙ ጊዜ ኮርስ ሰርቻለሁ ብዙ፣ ግን ብዙ ደግሞ በሴትነቴ በጣም የተፈተንኩበት ጊዜ ነበር እና ይህንን መጽሐፍም የተመለከቱት ከዛ ንዴት ላይክ ኤክስክሉዥን ማን ነው መገለል ምንድን ነው በሚለው ነው በቃ ያየሁት። ማን ነው የተገለለው እዚህ ታሪክ ውስጥ በሚል ነው ያየሁት እና ያ ሴትነት ስላስገለለኝ ማለት ነው እና የተገለለውን ታሪክ ነው ያወጣሁት። የጅምና ታሪክ የኢንተሌክቹዋል ስትሪም በቃ ተገሎ ይሄ የሰሜኑ ታሪክ ገኖ የኖረው ሌላውን እንዴት እንዳደረገ እንዲህ አይነት ነገር ነው የተመለከትኩት እና ከሴትነት አንጻር ነጻ። ስለዚህ እዚህ መጽሐፍ ውስጥ ሴቶች ይገባሉ ብዬ ነው በእንትን በቃ በዲተርሚኔሽን ወይ በመወሰን የገባሁት እንጂ ሴቶች እዚህ የስነ ጥበብ የኪነ ጥበብም ሆነ የስነ ጽሁፍ ገብተው አያውቁም ታሪክ ውስጥ እና ሁል ጊዜ ማርጂናላይዝ ነው ከታች ሆነው ነው የሚታዩት። እና በደስታ ሀጎስ ነው የጀመርኩት። ደስታ ሀጎስ እንግዲህ ለምንድነው ስልሳዎቹን ሲገልጽ ደስታ ሀጎስን አትገልጻችሁ መቼም ግን አትገለጽም። ማንም አይገልጻትም። አንደኛ የገብረ ክርስቶስ ደስታ ግርፍ ናት ተብሎ ነው በቃ ዲስሚስድ የምትሆነው። ማለት የገብረ ክርስቶስ ደስታ ኢንፍሉዌንስ ያደረጋቸው ብዙ አርቲስቶች አሉ፣ እሷም ብቻ አይደለም። ለምንድን ነው እሷ ሴቷ ተመርጣ የገብረ ክርስቶስ ደስታን ስራ ብቻ ነው የምትሰራው የሚባል? ይህ ትክክል አይደለም። እና ደስታ ሀጎስ በ14 ዓመቷ ነው የገባችው አርቲስት። ከዚያ በኋላ እንግዲህ በዛ ጊዜ እንግዲህ ሴት ልጅ ቮኬሽናል ትምህርት ትማር በምትባልበት ጊዜ ስቴኖግራፈር ወር ታይፒስት ትሁን በምትባልበት ጊዜ እቺ ሴትዮ ምሳ እንትን ኪነ ጥበብ ስዕል መርጣ ገባች። ደፋር ናት ራሷ። ይሄን ሁሉ ጊዜ መቀመጣት ከበነኛ አይነት ትረካዎች መካከል ይህን ሁሉ ጊዜ ተቀምጣ ብቻ ሳይሆን ትሰራለች። አሁንም በቃ እሷም መርጫ ያለው ደስታ ሀጎሽን እንግዲህ በዚያም በየዘመኑ አንዳንድ ነው የመረጠ። ከዛ መጥቼ ስልሳዎቹ ውስጥ ብዙም ስላልነበረ ሰባዎቹ እንግዲህ ወደ የደርግ ጊዜ ከበደች ተክለ አራንሻ 9 ዓመት ሶማሌ ውስጥ የታሰረች በጣም ስመንትኗ ስዕሏ በጣም የሚገርም አይነት በጣም ጭምር ናት እና ጓደኛዬ ነበረች ደግሞ በ90ዎቹ ውስጥ ስነ ጥበብ ዓለም ውስጥ ያስተዋወቀችን እሷ ናት። አላቅም ሰውም አላቅም ነበር እዚያ አካባቢ እና በጣም ማደንቃት ሰዓሊ ናት። ከዛ ብስራት ሽባባው አሁንም ያለች አስተማሪ ናት እና በጣም እሷን በጣም ማደንቃት በጣም በጣም ውብ የሆኑ ነገሮች የሚሰራ ሴትነት ላይ የሚሰራ ሴቶች ብዙ ጊዜ ሴቶች አሁን እንኳን ቀይራለች ስራዋን ሴቶች ላይ ነው የምትሰራው እሷ ብስራት ሽባባ ሁለቱም መርጫለሁ በደርግ ጊዜ። ከዛ የኮንቴምፖራሪ የምላቸው አሁን ያሉት ዘመናዊውን ሁለት ሄለንጀሩ እና ምህረት ከበደ ሄለንጀሩ በጣም የሚገርም ስራ ይሄ በልማት መልክ ከቅዱስ ዮሴፍ መቃብር መንገድ ስራ ለምትን ለማስቀጠል አስክሬን አውጥቶ ብሎ እናቷ ከ15 ዓመት በኋላ የእናቷን አጽም ማውጣት ነበረባት። ከዛ እዛ መቃብር ውስጥ ነው የሰራችው ይሄንን ፐርፎርመንስ ተገንዛ ምን ብላ እንደገና እንደገና ሞት እንደገና ደግሞ አስታውሰ እንደገና አጽም አውጥታ ሌላ ቦታ ስትቀብር ከ15 ዓመት በኋላ ያለውን እሱን የሰራችው እዛ ገብታ መቃብር ውስጥ ገብታ ያደረገችው የሚገርም አይነት ፐርፎርመንስ ነበር። እሷን እና ምህረት ከበደ ፖኤቲክ ጃዝ የሚሉት በየራስ ሆቴል የሚካሄደው የእሱ ፈል መስራች የሆነች እሷን ሁለቱን እንትን ያልኩት እና በየእነኚህ አርቲስቶች ሴቶች አርቲስቶች ብዙ አይወጡም እዚህ ሀገር ውስጥ ግን እነሱን በደንብ ተንትኛቸዋለሁ ማለት ነው።
ከዶክተር ኤልሳቤት ወልደጊዮርጊስ ጋር የነበረን ውይይት ከዚህም በእጅጉ የሰፋ ነው። ለጊዜያቸው ያለን ምስጋና ከልብ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ
አመሰግናለሁ መለስካቸውንና ዶክተር ኤልሳቤት ወልደ ጊዮርጊስንም ወደ ተከታዩ ቅንብር እናልፋለን። የኢቲ 302 ቦይንግ ማክስ 8 አደጋና የስነ ልቦና ጫናው እንደ ቅርብ ጊዜው የበረራ ቁጥር ኢቲ 302 አደጋ ባለ ዱብ እዳ የሚወዷቸውን ላጡ ቤተሰቦችና ለልጆች ብቻም ሳይሆን ለስራ ባልደረቦቻቸውም ምን አይነት የስነ ልቦና ምክር አገልግሎት ሊያገኙ ይገባል? ጠቀሜታውስ ምን ያህል ነው? የቤተሰብ ፕሮግራሟ ቆንጅታየና የሐኪሙን ይጠይቁ አዘጋጅ አሉላ ከበደ አንድ ላይ ሆነው ከባለሙያ ጋር ያደረጉት ቆይታ ዛሬም ይቀጥላል። በሐዘንና በድንጋጤ የተጎዱ ልጆች ሐዘናቸውን አዋቂ ሰው በሚይዝበት መንገድ እንደማይይዙና የተለየ ትኩረትና እንክብካቤ እንደሚያስፈልጋቸው ባለሙያው ይመክራሉ። ታዳጊ ወጣቶች ደግሞ ከዚያ የተለየ ትኩረት ይሻሉ ብለዋል። ሙያዊ ምክሩን የሚሰጡልን አዘውትረው የአድማጭ ጥያቄዎችን የሚያስተናግዱልን የአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የሥነ አእምሮ ትምህርት መምህሩ ፕሮፌሰር መስፍን አርአያ ናቸው።
ፕሮፌሰር መስፍን የጉዳቱን አይነቶች አካላዊና ስነ ልቦናውን ገልጠዋል። በእድሜ ደረጃም ሊለያዩ የሚችሉ ጉዳዮችን አነሳስተዋል። ቀናስ ስነባብተው የሚመጡ ምልክቶችን ይልቁንም ደግሞ ከባለሙያ ውጪ ባለ ሁኔታ ውስጥ ሰዎች ይጋፈጣሉና በቤተሰብ ውስጥ ልጆቻቸውን ያጡ ወላጆች ወላጆቻቸውን ያጡ ልጆች ሊያደርጓቸው የሚችሉ ሌሎች አብረዋቸው ያሉም ደግሞ በጥንቃቄ ሊያዩዋቸው የሚገቡ ነገሮች የትኞቹ ይሆኑ?
እንግዲህ በጣም ጥንቃቄ ማድረግ የሚገባው ሕፃናትና ወጣቶች ሀዘናቸውን የሚያወጡበት መንገድ ከአዋቂዎቹ ይለያል። ምክንያቱም ሕፃናት እንደየእድሜያቸው ነው ሀዘናቸውን የሚያወጡት። አዋቂዎች ድብርት ውስጥ ቢገቡ፣ ከፍተኛ ሀዘን ውስጥ ቢገቡ ስሜታቸውን መግለጽ ይችላሉ። ወይም ደግሞ ቀደም ብዬ እንዳልኩት የራሳቸው የሆነ ጠንካራ የሆነ የኮፒንግ መካኒዝም ወይም ችግራቸውን የሚወጡበት ጠንካራ የሆነ መንገድ በእድሜ ብዛት ስላዳበሩ ወደ ሃይማኖት ሊሄዱ ይችላሉ፣ ወደ ፈጣሪያቸው ሊሄዱ ይችላሉ፣ በክርስትና እንዲገባ ሊጸሉ ይችላሉ እና የተለያየ መንገድ ሊጠቀሙ ይችላሉ። ህጻናት ግን ያንን ገና ስላላዳበሩ በጣም በጣም በቀላሉ ተጎጂዎች ይሆናል። እንዴት አድርገው እንደሚገልጹ ታቁ። አንዳንድ ዘመናዊ የሆነ ወላጆች እናትሽ ወይም አባትሽ ወደ እግዚአብሔር ጋር ሄደዋል ሲሏቸው እግዚአብሔር ጋር መሄድ የሚለውን ነገር በትክክል ላይረዱት
ይችላሉ።
እግዚአብሔር ጋር ከተሄደ እግዚአብሔር ጋር ሄደ ሰው መቼ ነው መለሰው? አዋቂ እግዚአብሔር ጋር ሄደ ሰው በመንፈስ መለስ እንደሆን ነው እንጂ በአካል ምናልባት ተፍሳሜት ምናልባት እንትን ህይወት ላይ ወይም ወደ መንግስተ ሰማያት የመሳሰለውን ነገር አዋቂ ሊረዳው ይችላል። በኋላ ላይ መገናኘት ይኖር ለመችል በየእምነቱ ለህፃናት ግን እንደዚህ አይነት ነገር መቀበል በጣም ከባድ ነው እና ይህም ያደርጋሉ፣ ይናፍቃሉ። መቼ ነው ማየ እንግዲህ ከእግዚአብሔር ዘ መልካም መጥመጣ የሚለው ነገር በጣም ሊጎዳቸው ይችላል። እንዲህ አይነቱ በጎዳቸው ቁጥር አካላዊና ስነ ልቦና የሆኑ ጎጂ የሆኑ ምልክቶችን ሊያሳዩ ይችላሉ። አካላዊ ማለት ሊከችፍ ይችላሉ፣ ምግብ ፍላጎታቸው ሊጠፋ ይችላል፣ ልፋቸው ሊረበሽ ይችላል። ስነ ልቦናዊ ትምህርት ላይ ትኩረት መስጠት ፎከስ ማድረግ አቅማቸው ሊቀንስ ይችላል። መጫወት ሊቀንስ ይችላሉ። አመመኝ ሊያበዙ ይችላሉ እና እነሱ ድብርትን ወይም ሌሎችም አንዛይቲ የመሳሰለው ከፍተኛ የሆነ ውጥረትን የመግለጽ አቅማቸው በጣም ደካማ ስለሆነ እንዲህ አይነት ምልክቶች ሊያሳዩ ይችላሉ እና ያ ደግሞ ትምህርታቸው ላይ ከጓደኞቻቸው ከመሰሎቻቸው ጋር ያለው ግንኙነት ላይ ከፍተኛ የሆነ አሉታዊ የሆኑ ምልክቶች ሊያሳዩ ይችላል እና በተለይ ስለ ሞት ያላቸውን እውቀት በጣም በጥንቃቄ መያዝና በጥንቃቄ ማስረዳት፣ ጥንቃቄ ደግሞ ቀርቦ የተመዩትን ሰው ፍቅር በተወሰነ ደረጃ ለመተካት መሞከር በጣም አስፈላጊ ነው የሚሆነው እና በተለይ ልጆች እንዲህ አይነት እጦት ወይም ሎስ ሲደርስባቸው የቅርብ ሰዎቻቸው ያጡትን ሰው ለመተካት በተቻለ መጠን መሞከር ይገባቸዋል። ለዚህ ነው ደነሱ የተለየ ትኩረት ያስፈልጋቸዋል።
ፕሮፌሰር መስፍን እንግዲህ በዚህ በአውሮፕላኑ አደጋ ከሞቱት መካከል ህጻናት ልጆች ያሏቸው፣ በትምህርት ቤት አካባቢስ ምን አይነት ጥንቃቄ ነው ሊደረግላቸው የሚችለው? መምህራን፣ ጓደኞቻቸው እንዴት ነው መያዝ ያለባቸው ለእንደዚህ አይነት ጉዳት የተጋለጡ ልጆች?
እንዳስተዋልኩት አንዳንድ ቤተሰቦች እንደዚህ አይነት ሎስ ወይም እጦት የሚወዱትን ሰው ማጣት የሚከሰትበት ጊዜ በተለይ ለልጆች ይገልጹላቸዋል። እናት ከሆነች አባት ከሆነ የሞተ ይገልጹላቸዋል። ለምሳሌ በተቀደም የኢትዮጵያ አየር መንገድ አውሮፕላን ላይ በደረሰ አደጋ የሞቱ ወገኖቻችን የቀብር ስነስርዓት ነበር። እዚያ ደግሞ የቀብር ስነስርዓት በጣም ወሳኝ ነው። ምክንያቱም ልጆችም እንደየእድሜያቸው እዛ ቦታ ላይ ተገኝተዋል፣ አይተዋል። እና መቀበር ምን እንደሆነ በሚገባቸው ቋንቋ መናገር ይኖርባቸዋል፣ መረዳት ይኖርባቸዋል። ምንም ሳይዋሽ ምክንያቱም ግልጽ ሆኖ መናገር አለባቸው። እናትሽ እዚህ ቦታ ሄዳለች ትመለሳለች ሳይሆን እንደዚህ ሞት ማለት ይሄ ነው በሚል ትክክለኛው በትክክለኛ በእነሱ ቋንቋ ሊነገራቸው ይገባል። እና በተለይ እንደዚህ የለቅሶ ቦታውን የቀብር ቦታውን ስነስርዓቱን እንዲያው ማድረጉ በጣም ተገቢ ነው። ካልፈለጉ ደግሞ መገደድ የለባቸው። አንዳንድ ጊዜ የፈረንጁን ባህል ወደ ኢትዮጵያ ስናመጣው ግዴታዎች የሚታዩባቸው ሁኔታዎች ይኖራል። ና እንደዛ በእርግጥ መደረግ የለብን። ልጆቹ ከፈለጉ አሁ እንደዚህ ነው እና ተገኙ ብሎ ከተገኙ በጣም ጥሩ ነው። እንግዲህ ይህን ከተደረገ በኋላ ልጆቹ በእኛ ባህል በተለይ የከንፈር መንቀጥ ነገር አለ። እንኳን ሰው ሞቶ ቀርቶ አንድ ሰው አንድ ጣቱ ተቆርጦ ቢል ሰዎች የሚያሳየት ከንፈር መንቀጥ የበለጠ ያሳምማል። እና እንደዚህ አይነቱ ላይ በጣም ጥንቃቄ ማድረግ ያስፈልጋል። ከንፈር መንቀጥ ሳይሆን ወይም ልጆቹን ሳይሆን ማልቀስ ሳይሆን ወይም ደግሞ ልጆቹን የበለጠ ማባባት ሳይሆን ልጆቹ እንዲጠነክሩ፣ ለምሳሌ እናት ከሆነች የተለየችው አንቺ እናት ይህን ትወድ ነበር፣ ይህን እንዲልተኝላት ትፈልግ ነበር፣ የጠንካራ ልጅ ልትሆንላት እንድትጠኪያት የመሳሰሉት ነገር ልጆቹን የበለጠ ወደፊት ጠንክረው ለእናታቸው ለአባታቸው ምትክ ወይም መስተዋት ወይም መታወሻ ወይም ማስታወሻ እንዲሆኑ ማጠናከሩ ላይ አስተማሪዎችም የቅርብ ሰዎችም እዛ ላይ መስራት ይኖርባቸዋል። ይህ እንግዲህ ህጻናት ነው። ከህጻናት ደግሞ በላይ ወጣቶች ይኖራሉ፣ በተለይ ቲኔጀርስ የምንላቸው። እሱ ደግሞ አደገኛ እድሜ ነው። ይህኛው የጉርምስና እድሜ ደግሞ ሽግግር እድሜ ስለሆነ በሽግግር እድሜ ላይ ሽግግር እድሜ የምንለው በዚህ ዘመን ከ11 ጀምሮ እስከ 16 ከ17 ያለው ነው። በእንደዚህ አይነት እድሜ ደግሞ የሚወዷቸውን ላጡ ወጣቶች ደግሞ የበለጠ ጥንቃቄ መደረግ ይኖርበታል። ምክንያቱም ምንኞቹ ደግሞ ወይ አዋቂ አታያቸው ወይ ህፃን አታያቸው። ህፃን እንዳታያቸው በአካል አድገዋል፣ አዋቂ እንዳታያቸው ደግሞ ገና ልጆች ህፃናት ናቸው። ስለዚህ ሽግግር እድሜ ላይ ያሉ ልጆች ለብዙ ነገር ተጋላጭ ናቸው። በተለይ ጭንቀትና ውጥረት ላይ በሚደርሱበት ጊዜ ቶሎ ተስፋ ይቆርጣሉ፣ ቶሎ ራሳቸው ላይ አደጋ የመፍጠር ሁኔታ ሊታይባቸው ይችላል። ከዚህ በላይ ደግሞ
ሀዘናቸው መቋቋሚያ ሌላ መንገዶችን
ሌላ ማስታገሻ ብለው የሚገቡበት ነገር መጨረሻ ላይ ለማከምም አደጋች ይሆናል። ስለዚህ ምን ወጣቶች ደግሞ በተለይ በዛው በወጣትነት እድሜ ባሉበት ሁኔታ ደግሞ የራሳቸው የሆነ እነሱ ላይ ትኩረት የሚያደርግ የምክክር አገልግሎት ወይም ካውንስሊንግ አገልግሎት ሊያገኙ ይገባል። በተለይ ደግሞ ልጆች ትምህርት ቤትም ቢሆን የራሳቸውን ስሜት የሚያወጡበት ስላለ ያ ደግሞ ያ ልጅ ላይ ጉዳት ሊፈጥር ስለሚችል እንዲያም ሲል መገለልን ሊያመጣ ስለሚችል አስተማሪዎች ልዩ ትኩረት መስጠት አለባቸው። ምክንያቱም በዙሪያ ያለው የሟች ልጅ በደረሰበት ጉዳት ምክንያት እዚያ አካባቢ ያሉ ህጻናት የሚናገሯቸውና የሚያሳዩቸው የፍቅር እንጂ የዚያ ተቃራኒ እንዳይሆን ከባድ የሆነ ጥንቃቄ ማድረግ ይኖርባቸዋል።
ፕሮፌሰር መስፍን፣ ወደ አዋቂዎቹና ወደ ልጆቹ እየተመላለስን ነው። አዋቂዎችን የሚመለከት ጥያቄ ላስከትል። እርስዎ በሙያዎ በኢትዮጵያ አየር መንገድ በሕክምና ውስጥም ያገለግላሉ፣ የአእምሮ ሕክምና አገልግሎቶችንም በሕክምናው ረገድ ይሰጣሉ እና ይበልጡን በቀጥታ የኢትዮጵያ አየር መንገድ ሰዎችን የሚመለከት ጉዳይም እንደመኖሩ ቀደም ብለን እንዳነሳ ነው በሰንብቻውን ያነጋገርናቸው የሙያ ባልደረቦቻቸው ሳይቀር በየዕለት ዕለት ስራዎቻቸው ጋር በመያያዙ ያ ሁኔታ የፈጠረባቸውን ስሜት በተወሰነ ደረጃ ያጋሩበት አጋጣሚ አለና በቀጥታ ባለሙያዎች የሚሰጥ ይም እንደዚህ ቀደም ብለን እንዳነሳ ነው ያለ የሙያ አገልግሎት ቀርቦ ይሆን ሐሳቡ ይኖር ይሆን ሌሎችም እንዲህ በተቋማት ደረጃ በቀጥታ ሲደርሱ የሚደረጉ ነገሮች በሌላው ዓለም እንደምናውቀው እንዲያስደንጋጭ ሲሆን ደግሞ የተለየ ትኩረትም ይሰጠዋልና በዚህ ረገድ የታዘቡት ያዩት የተደረገ ነገር ይኖር ይሆን?
ፕሮፌሰር መስፍን አርአያን እንደዚሁም ባልደረቦችን ቆንጅትና አሉላን አመሰግናለሁ። ወደ ተከታዩ ቅንብር እናልፋለን። ስለ ኒፕሲ ሃስል ነገ በሎስ አንጀለስ መታሰቢያ ይካሄዳል። ባለፈው እሁድ ሎስ አንጀለስ ውስጥ የተገደለው ራፐር ኒፕሲ ሃስል ወይም ኤርሚያስ አስገዶም ነገ ሊደረግ ስለታሰበው የዝክር ሥርዓትና በሕይወቱ ማን እንደነበር በሎስ አንጀለስ የኤርትራ ማኅበረሰብ መሪዎች ይናገራሉ። ዳንኤል አርጋው ወያይቷቸዋል።
በቅድሚያ እንግዶቼን ስለ ጊዜያችሁ ከልብ አመሰግናለሁ። ስማችሁንና ነዋሪነታችሁን እንዲሁም በሎስ አንጀለስ የኤርትራ ማህበረሰብ አገልግሎት በኩል ያላችሁን የሥራ ድርሻ ብታስተዋውቁኝ።
እሺ፣ ጥሩ። እኔ ስሜ አምባሳደር ብርሃኔ ይባላል። ነዋሪነቴ ሎስ አንጀለስ ሆኖ ሎስ አንጀለስ ውስጥ የሚገኘው የኤርትራ ባህላዊና ሲቪካዊ ማህበር እንደ ኃላፊ ሆኜ ነው የሚያገለግለው። በተጨማሪ ደግሞ የቆንስላዊ ጉዳዮች ወይም ቆንስላር አፌርስ ሊየዞን ነኝ።
በጣም አመሰግናለሁ ዳንኤል። እኔ ዶክተር ቢኒያም ዘራ እባላለሁ። እዚሁ ሎስ አንጀለስ ከተማ ነው የምናውረው። በሎስ አንጀለስ የኤርትራን ማህበረሰብ እንደ ጸሐፊ ሆኜ አገለግላለሁ።
ኤርትራዊ አሜሪካዊ የራፕ ሙዚቃ አቀንቃኝ ኒፕሲ ሃስል ባሳለፍነው እሁድ የዛሬ ሳምንት በስድስት ጥይት ተመቶ መገደሉ ይታወሳል። ይህን የሀዘን ዜና ከተሰማበት ቅጽበት አንስቶ በመላው ዓለም የሚገኙ የሙዚቃ አፍቃሪዎቹ ዘንድ ከባድ ሀዘን ውስጥ ጥሏል። የኤርትራ ኮሚኒቲ ማዕከል በሎስ አንጀለስ የዚሁን ድንቅ የሙዚቃ ባለሙያ ህልፈተ ህይወት በተመለከተ ምን ይላል? ከአምባሳደር ብርሃን ልጀምር።
እኛም የተሰማን ሀዘን ጥልቅ ነው። በጣም በጣም የሚያሳዝንና ደግሞ እሱ ደግሞ አንድ ራዕይና ህልም ያለው ሰው በመሆኑ እኛም ብቻ ሳይሆን ያደገበት ኮሚኒቲና በጠቅላላ በአገር ደረጃም ቢሆን አሜሪካና ኤርትራ ወይም በዓለም በደረጃ ደግሞ ሆል ወርልድ ማለት ይቻላል ያሳዘነ ፍጻሜ ነበር። በጣም አዝነናል። በጣም አዝነናል።
ዶክተር ቢኒያም
አዎ፣ በጣም የሚያሳዝነው መጀመሪያ ለሟቹ እግዚአብሔር መንግስተ ሰማያት ይቀበለው፣ ለተጎዱ ቤተሰቦቹ፣ ለመላው ኤርትራዊ ኮሚኒቲ ሎስ አንጀለስ እና ሌላም አካባቢ ያሉት ጽናቱ ይስጣቸው ላለውኝ። አዎ፣ በጣም ነው የደነገጥነው። ምክንያቱም በብዙ መንገድ የእሱ መሞት የተሰማቸው ከህጻናቶቹ ጀምሮ እስከ ተላለቀችው ስለነበር አሟሟቱ ራሱ ደግሞ አስደንጋጭ ስለነበር የተሰማን ጥልቅ ሀዘን ወዲያውኑ እንደተሰማነው ዜናው እንደመጣ እንደተነገረ ነው ሰው የተንጫጫው።
ባሳለፍነው ሳምንት በኤርትራ የማህበረሰብ ማዕከል እና በኤርትራ ቤተክርስቲያን ትብብር ለዚሁ የሙዚቃ ባለሙያ የመታሰቢያ ስነስርዓት ለማዘጋጀት እቅድ አውጥታችሁ ነበር። ሆኖም ግን ስነስርዓቱን መሰረዛችሁን ይፋ አድርጋችኋል። ምክንያቱ ምን ነበረ? ለወደፊት ውስጥ ምን አስባችኋል? አምባሳደር ብርሃነ፣
ከቤተሰቡ ጋር መነጋገር ስለነበረብን የሚመቻቸው ጊዜና ሰዓት ውን እንትን ማለት ስለነበረብን እሱ ነበረ እንትን ያደረግን። አሁን ግን በይፋ ተነጋግረን አንድ ቀን ወስነናል። እሁድ ከቀኑ 12 ሰዓት ጀምሮ ይደረጋል ማለት ነው።
ዶክተር ቢኒያም ዘራይ፣
አዎ፣ ምናልባት ችግሮቹ የተወሳሰቡ ሊሆን ይችላሉ። አሁን ቅድም አንበ እንዳለው ዋናው ግን የቤተሰቦቹ ምክንያቱም በኤርትራው ባህል እሱ መጥቶ የሀዘኑ ተካፋይ እንዲሆንና ህዝባችን መጥቶ ደግሞ ጽናቱ ይስጥህ እንዲለው ስለፈለግ ብቻ ነው እንጂ መደረግ የነበረበትን ረስተነው ሳይሆን የእሱ ምክንያቱም ነፍሲ በጣም ዝነኛ ስለሆነ ገና ያልተጨረሰ የሀዘኑም ይሁን የቀብር ስነ ስርዓቱም ስላለ እና ዳዊት አባቱ ማለት ነው እሱ በሚመቸው ጊዜ በምናገኝበት እናደርገዋለን ብለን ስላሰብን ነው።
ኤርሚያስ አስገዶም ወይም ኒፕሲ ሃስል ለኢትዮጵያውያንም ሆነ ለኤርትራውያን ኮሚኒቲ ትልቅ አሴት ነበረ። ኮሚኒቲውን የሚረዳ ምንም እንኳን እዚህ በደቡብ ሎስ አንጀለስ ተወልዶ ቢያድግም ባህሉን ታሪኩን ይበልጥ የሚወድ ደግ ርህሩህ ሰው እንደነበረ ነው ብዙዎቹ የሚመሰክሩለት። በተለይም ተወልዶ ባደገበት ክሬንሾ እና ስላውሰን አካባቢ የሚኖሩ አፍሪካ አሜሪካውያንን የሚረዳ ታላቅ የሙዚቃ ባለሙያ ነበረ። ህይወቱ ያለፈበት ስፍራ የመታሰቢያ ስነ ስርዓቱን ለመቃኘት በነበርኩበት ጊዜ አፍሪካ አሜሪካውያን ታላቅ ወንድማችንን አጣን በማለት በታላቅ የሀዘን ስሜት ውስጥ ተውጠው እንደነበረ ለማየት ችያለሁ። ኒፕሲ ሃስል በሎስ አንጀለስ ኮሚኒቲ አሊያም ለኤርትራውያን ማህበረሰብ ምን አይነት ሰው ነበረ? ዶክተር ቢኒያም ዘራይ፣
አዎ፣ ለኤርትራ ማህበረሰባቸዋል በተለይ ደግሞ ለወጣቶቹ ቀላል አብነት አይደለም። የእሱን ሙዚቃ የሚከታተሉ የሚወዱ አሉ። ከዛ በላይ ግን እሱ ከነበረበት ከሚኖርበት ከተወለደበት ቦታ ለዛ ለማህበረሰቡ በስራ ፈጣሪነት የሚሆን ያለውን ሀብት ለማካፈል ያደረገው ጥረት በኤርትራውያን ወጣቶች የሚሆኑ የኤርትራ ማህበረሰብ ይህ ነው የማይባል ወዳጅነት ያተረፈው። ምክንያቱም ነፍሲ ወይም ኤርሚያስ ዳዊት ቦታውን ጥሎ መሄድ ይችል ነበር። በተለይ ደግሞ በዚህ ዓለም በሚኖርበት ዓለም ብዙን ጊዜ ራስ ወዳድነት በነገሰበት ራስ ወዳድነት በሚታይበት እሱ ጥሎት መሄድ ይችል ነበር። ግን እሱ አላረገም። ያደረገው በጎ አድራጊ የበጎ አድራጊ ስነ ምግባር ያለበት ህዝቡን መርዳት አለበት። ህዝቡን ያላገኘውን ጸጋ ያላገኘውን ሀብት ያላገኘውን እድል እሱ ያገኘውን ተመልሶ ለህብረተሰቡ ለማካፈል ማሰቡ ከዚህ የበለጠ ደስ የሚል ነገር የለም። እና ከሙዚቃው በላይ ኦፍኮርስ ሙዚቀኛ ነው። የራፕ ሙዚክ በዛ ላይ ይወደዳል። ቀላል አይደለም። እዚህ ሀገር ግራሚ ኖሚኔትድ በሆን ቀላል ስራ አይደለም። እሱ ራሱ ራሱን የቻለ አንድ አውድ ነው። ግን ከሱ በኩል የምታየው ደግሞ በጎ አድራጊነቱ ነው። በጎ አድራጊነት ስራ ፈጣሪነቱ ስራ ለመፍጠር ለህዝቡ እዛ ለሚኖረው ህዝብ ያደረገውን ጥረት በቀላሉ የሚናቅ አይደለም። እና በዚህ ምክንያት በጣም ነው ኤርትራውን ኢትዮጵያውን እዛ አካባቢ በጣም ነው የተቆጡት በአሟሟቱ።
አምባሳደር ብርሃን እዚህ ላይ የሚያክሉታለሁ
የእሱ መሞት ትልቅ እንትን ነው የሚከብተው። ቢግ ቫኪም ነው የምለው፣ ምክንያቱም ለህጻናትም ይሁኑ ለወጣቶችም ለአረጎችም ለሁሉም ጥሩ የሚያስብ እና እንደ አንድ በጣም አስገራሚ የሆነ ሲምበል ነበረ። ሲምበል ኦፍ ሆፕ ተስፋ፣ የተጫዋርነት ምልክት፣ ሁሉም ነገር እንትን የሚያዋህድ ሰው ነበር እና የእሱ ያለመኖር በቀላሉ የሚገመት እንትን የለውም ነው የምለው። ይለም እና የእኛ ኃላፊነት አሁን ምንድን ነው የእሱን ዕላማ መቀጠል ነው። ሂዝ ሌጋሲ እሱ ለእኛ የተወ ስለሆነ በቃ እሱ እንደሚለው እርስ በራሳችን መዋደድ፣ ቶለረንስ ማድረግ፣ መጸዋወር፣ እነዚህ ሁሉ ማድረግ አለብን ማለት ነው። እኛ ብቻ ሳንሆን በደረጃ ኮሚኒቲ፣ በሀገርም ቢሆን በዓለም ደረጃም ቢሆን እንደዛ ማድረግ አለብን ነው የምለው እና የእሱ ያለመኖር በጣም 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 ይጎዳናል።
የዛሬ 4 ዓመት 5 ዓመት ይመስለኛል አንድ ታዋቂ ኤርትራዊ የራፕ ሙዚቃ አቀንቃኝ በተመሳሳይ ሁኔታ የተገደለበት አጋጣሚ ነበር እና እንደዚህ አይነት ክስተቶች እንዳይደጋገሙ በተለይም ጥንቃቄ እንዲያደርጉ በኤርትራ ኮሚኒቲ ማህበረሰብ በኩል ውስጥ እንደው መደረግ አለባቸው የሚባሉ ትምህርታዊ ቅስቀሳዎች ምንም ሆነ አለባቸው? እስኪ ዶክተር ቢኒያም
እንደምናስታውሰው በ2012 ምን የመሰለ እሱም የራፕ ሙዚቃ በጣም ታለንት የሆነ በጣም ተወዳጅና ታዋቂ የነበረ ሜቢ ሲሞት 20 ምናምን ዛሬ 6 ዓመት ነው የሞተው። አተናል አክቹዋሊ እሱም የእርሚያስ ኦልሞስት እኩያው ነው በእድሜ ስናነጻጽረው። አሁን ሳዱር ከኛ ጋር ቢኖር ኖሮ የእርሚያስ እኩያ ነው እና እሱም በችሎታው በጣም ተደናቂነት ያተረፈ ስራን የሚሰራ የነበረ እንደ እርሚያስም ተወዳጅ የነበረ በተለይ በራፕ ሚዚክ ተክሎቱ በጣም አሪፍ የነበረ ልጅ ነው። እሱም አተነዋል እና ጥያቄህን ለመመለስ ቀላል አይደለም ይሄ ነገር። አንዱ ማድረግ ያለብን ያው ዋናው ችግር ምን ሲሆን ምንድን ነው እዛ አካባቢ እንዲህ አይነት ነገር የሚሰራው ምንድን ነው የሚለውን መጀመሪያ ማየት ይቻላለን። ይሄ ምናልባት እኛ ከምንነጋገረው አርዕስ ከባድ የሆነ እና በጣም ወጣ ያለ ስለሆነ በቀላሉ የሚመለስ አይደለም። እኛ በአቅማችን ማድረግ የምንችለው ግን ማህበረሰባችን፣ እዛ የሚኖር ህብረተሰባችን ማስተማር፣ ማነቃቃት፣ ስለ ሁኔታውም ማነጋገር፣ የሆነ ኦፕን ዲስካሽን ፈጥረህ ስለ ሁኔታውም ተጨባጭ የሆነ ለውጥ ለማምጣት የሚቻልበት ሁኔታ ማመቻቸት ነው። ሌላም ሊሰራ የሚችል አለ፣ ግን በአቅማችን የሚሰራ ሳይሆን ብዙ ስቴክሆልደሮች የሚያስፈልግ ይሆናል ብዬንም አምነው።
በኤርትራ የማህበረሰብ አገልግሎት የስራ ኃላፊዎች ስለሰጣችሁኝ ቃለ መጠይቅ እጅግ አድርጌ አመሰግናለሁ። ለመላው የሙዚቃ አፍቃሪዎቹ ቤተሰቦቹ፣ እንዲሁም ወዳጆቹ መጽናናትን እመኛለሁ። አመሰግናለሁ።
አመሰግናለሁ ዳኒ።
ዳንኤልና ተወያይ እንግዶቹን ሎስ አንጀለስ ላይ ያሉትን አመሰግናለሁኝ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ላሸጋግራችሁ። የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ይጠብቃችኋል። ለእሱ ላስረክባችሁ።
Back when I was a child, before life removed all the innocence, my father would lift me high. and dance with my mother and me, and then spin me around till I fell asleep. Then up the stairs he would carry me, and I knew for sure I was loved. If I could get another chance, another walk, another dance with him, I'd play a song that would never, ever end. How I'd love, love, love to dance with my father again. Ooh. When I and my mother would disagree, to get my way I would run from her to him. He'd make me laugh just to comfort me. Then finally make me do just what my mama said. Later that night when I was asleep, he left a dollar under my sheet. Never dreamed that he would be gone from me. If I could steal one final glance, one final
ሰላም 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 ጤና ይስጥልኝ ተከበራችሁ ሙዚቃ ቃራርባጮች እንደምን ሰነበታችሁ እንደምን አመሻችሁ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ካንገቴ ጎንበስ ብያለሁ ዳንስ ዊዝ ማይ ፋዘር በተሰኘው በሉተር ባንድረስ ቆየት ባለ ዜማ ነው የምሽት ፕሮግራማችንን የጀመርነው በዛሬው የሙዚቃ ቃና ፕሮግራም ለስለስ ያሉ ዜማዎችን ይዤላችሁ ቀርቤያለሁኝ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ ያልኩኝ በመቀጠል የምናደምጠው እንደዚሁ ለስለስ ያለ ዜማ ይሆናል The Lady in Red የተሰኘው ድምጻዊ ክሪስ ደበርግ
Thank you.
amazing, you shine so bright. You were amazing. Never seen so many people want to be there by your side. And when you turn to me and smile, you took my breath away. I have never had such a feeling, such a feeling of complete and utter love as I do tonight, Lady in Red is dancing with me.
ሌዲ ኢን ሬድ የተሰኘውን የክሪስ ድ በርግን ዜማ ነበር ያደመጥነው። ላቭ ሚ ላይክ ዩ የተሰኘ ነው። ቀጥለን የምናደምጠው የሀገረሰብ ዜማ የኬልሲ ቦሎሪኒ ዜማ ነው።
Like right now he sleeps while I write. It's better than crying, I'm worn out from trying, from loving a man who always makes it clear I'm not welcome here. Just when he's hungry or frisky or needs something clean, you know what I mean. But not tonight.
Even if someone can't see it.
አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ካማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ደሳለኝ መኮንን ነኝ። አድማጮች ቀደም ብለን ያደመጥነው የጋርስ ብሩክን People Loving People የተሰኘውን ዜማ ሲሆን ከዛ ቀደም ብላ ደግሞ Love Me Like You Mean It እያለች የተጫወተችልን ኬልሲ ቦሎሪኒ ነበረች። አሁንም በሀገረሰብ ዜማ ላይ ነው የምንቆየው። I believe in you የተሰኘውን የዳን ዊሊያምን ዜማ እናደምጣለን። በመቀጠል
I don't believe in superstars, organic food and foreign cars. I don't believe the price of gold, the certainty of growing old. That right is right and left is wrong, that north and south can't get along, that east is east and west is west, and being first is always best. But I believe in love, I believe in babies, I believe in mom and dad, and I believe I don't believe that heaven waits for only those who congregate. I like to think of God as love. He's down below, he's up above. He's watching people everywhere. He knows who does and doesn't care. And I'm an ordinary man. Sometimes I wonder who I am, but I believe in love. I believe in music, I believe in magic, and I believe in you. I know with all my certainty, what's going on with you and me is a good thing. It's true. I don't believe virginity is as common as it used to be. In working days and sleeping nights, that black is black and white is white. That Superman and Robin Hood are still alive in Hollywood. That gasoline's in short supply, the rising cost of getting by. But I believe in love. I believe in old folks. I believe in children. I believe in you. I believe in love. I believe in babies. I believe in mom and dad, and I believe in you.
I believe in you. የተሰኘውን የዳን ዊሊያምን ዜማ ነበር ያደመጥነው። የተከበራችሁ የሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ Didn't you know how much I love you በተሰኘው በኬሊ ፒክለር የሀገረሰብ ዜማ ነው መሰናበታችሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በኔ በኩል ቻው። Here I am trying to make sense of it all. We were best friends and we don't even talk. You broke my heart. You ripped my world apart.
ባራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሱ ታምሬ ነው። ያስተናገድኳችሁ ሰለሞን አባተ ነኝ። ሰላም በደህና አደሩ።